ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
እንደ ቸርነቱ መጠን ምሕረትን እንደ ምሕረቱ ብዛትም ደግሞ መተላለፋችንን የሚደመስስ ወደላችንም ፈጽሞ የሚያጥበንና ከኃጢአታችንም የሚያነጻን ጌታችን ኢየሱስ ክርስቶስ ለዘላለም ታላቅ ነው። እኔና እናንተን የቤቱ ባለሟሎች አድርጎን የመንግሥቱ ክብር መስካሪዎች እንድንሆን ሾሞናልና እግዚአብሔር ለዘላለም የተመሰገነ ይሁን። እናይስጥልኝ የጌታ ሰላም ለሁላችን ይሁን። አድማጮች እንደምን አመሻችሁ። በዛሬው ምሽት ተከታታይ የሆነውን የአንደኛ ሳሙኤል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። አስቀድመን ግን እንጸልይ። በሰማይና በምድር ላይ የምትገዛ መድኃኒታችንና ጌታችን ኢየሱስ ክርስቶስ እናመሰግናለን ስለዚህች አዲስ ዕለት። ኖ ጌታችን ሆይ ያንዳንዳን ቀንህ ደግሞ አንተ ያስተማርከን ለዚህች ጊዜ ያብቅተናልና እናመሰግናለን። በቸርነትህ በበጎነትህ የተደገፈች ሕይወታችንና ኑሯችን እስከዚህች ሰዓት ድረስ በልጽጋለች። ነገንም ደግሞ አንተን ተስፋ እናደርጋለን። አቤቱ አምላካችን አንተን የተደገፈ የወደቀ አንተን የተማመነ ያፈረ ፈጽሞ የለምና እግዚአብሔር ሆይ ስለዚህ ሁሉ እጅግ አድርገን እናመሰግናለን። ስጦታ ለዘላለም ነው እንጂ ለበጋ ወይም ለክረምት ብቻ የተወሰነ አይደለም። እግዚአብሔር ሆይ ቸርነት ለአንድ ወር ወይም ለሁለት ወር ብቻ አይደለም። አንተ ግን የዘላለም አምላክ ነህ። እግዚአብሔር ሆይ ክብር ተመስገን። ካንደበታችን የሚወጣው ምስጋና ነው መቅደስህን ጥሶ ይግባ ላንተም ይስማ። አቤቱ አምላካችን ሆይ ስለወደድከን በልጅህም በጌታ በኢየሱስ ክርስቶስ በኩል ስለመረጥከን እጅግ አድርገን እናመሰግናለን። ነፍሳችን ባንተ አርፋለች። ጌታ ሆይ መቅበዝበዛችን ጠፋ። እግዚአብሔር ሆይ የሰውን መተላለፍ ይቅር የምትል አንተ ብቻ ነህ። ጌታ ኢየሱስ ተመስገን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ የሚረባንን በሕይወት ዘመናችን ሁሉ ሊያቆመን የሚችለውን ቃልን እንድትመግበንና እንድታስተምረን እንማጸንሃለን። በደላችንን ሁሉ ይቅር በል፣ ጊዜውንም ሁሉ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን።
ዳጎን ቆሜን ፈይከሰፈ ሃያል እንደቶ የተነሳነው የተነሳነው
እግዚአብሔር ይክበር ይመስገን ስለዚህ ዝማሬ። እግዚአብሔር ያረጃል እንዴ ወዳጆቼ? እንደርሱ ያለ አምላክ ማንም የለም። አዎ በዘመናት ሁሉ እርሱ ሁሉን አሳልፎ ለብቻው ይኖራል። እግዚአብሔር ታላቅ ነው የምንለውም ለዚህ ነው። እሱን የሚስተካከለው ማንም የለም። አድማጮች እንግዲህ ዛሬ አብረን የምናጠናው የጥናታችን ክፍል የአንደኛ ሳሙኤል ምዕራፍ 23 እና ምዕራፍ 4 ክፍል እንዲሁም ደግሞ አለፍ ብለን ከምዕራፍ 25 ደግሞ ጥቂቱን ይሆናል። እግዚአብሔር የሚኖረንን ጊዜ ይባርክልን ይያልን ወደ ዛሬው ዝግጅታችን በዚህ ሙዚቃ እንሸጋገራለን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ዳዊት የራሱን ጦረኞች መሰብሰቡንና ሳውል የእግዚአብሔርን ካህናት ስለመግደሉ በስፋት መመልከታችን ይታወሳል። እግዚአብሔር በረዳን ያክል መጠን ደግሞ ቅድም እንደተጠቀስኩላችሁ ምዕራፍ 23ን ምዕራፍ 4ንና ከፊሉን ደግሞ የአንደኛ ሳሙኤልን ምዕራፍ 25ን ክፍል አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ በመጀመሪያ አንደኛ ሳሙኤል ምዕራፍ 23 ናውጡ። የነዚህ የምዕራፍ 23 እና ምዕራፍ 4 አብይ ሐሳባቸው በስደት ዘመኑ እግዚአብሔር ለዳዊት ያደረገለት መለኮታዊ ጥበቃ የሚል ነው። ጻፍ አርጉ። የምዕራፍ 23 እና የምዕራፍ 24 አብይ ሐሳብ በስደት ዘመኑ እግዚአብሔር ለዳዊት ያደረገለት መለኮታዊ ጥበቃ የሚል ይሆናል። ወገኖቼ ዳዊት አብረውት ከነበሩ 600 ሰዎች ጋር ስደቱን ቀጥሏል። ዮናታን ከዳዊት ጋር ተገናኘ፣ እጁንም በእግዚአብሔር አጸና። አይን ጋንዲ በሚባል ስፍራ ሳውል በዳዊት እጅ ቢወድቅም ዳዊት ግን አልገደለውም። ዳዊት ከፍልስጤማውያን ጋር ውጊያ ስለማድረጉ የሚያወሳውን ክፍል ደግሞ ከቁጥር 1 እስከ 5 ባለው ስፍራ ላይ እናገኛለንና አብረን እንመልከት። ዳዊት ከፍልስጤማውያን ጋር ተዋጋ። እስቲ ተመልከቱ። ለዳዊትም እነሆ ፍልስጤማውያን ቂላን ይዋጋሉ፣ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም ሊድን እነዚህንስ ፍልስጤማውያን ልምታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ ፍልስጤማውያንን ምታ ቂላንም አድን አለው። የዳዊትም ሰዎች ነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ በፍልስጤማውያን ጭፍሮች ላይ ወደ ቂላ ብንሄድ እንዴት ነው አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጤማውያንን በእጅ ያሳልፍ የሰጣለውና ተነስተ ወደ ቂላ ውረድ አለው። ዳዊትም ሰዎቹም ወደ ቂላ ሄዱ፣ ከፍልስጤማውያንም ጋር ተዋጉ፣ እንስሶቻቸውንም ማረኩ፣ በታላቅ ማገዳደል ገደሏቸው። ዳዊትም በቂላ የሚኖሩትን አዳነ ይላል። እዚህ ላይ እንግዲህ ተመልከቱ፣ የእስራኤል የዘመናት ጠላት የሆኑት ፍልስጤማውያን የቂላ ሰዎችን አውድማ ዘርፈዋል። ዳዊትም ኢላን ነጻ ከማውጣቱ በፊት የእግዚአብሔርን ፈቃድ መጠየቁን ልብ ልንል ይገባል። ምንም እንኳ እርሱ ራሱ ከሳኦል እየሸሸ ቢሆንም ዳዊት ለእግዚአብሔር ሕዝብ ለመዋጋት ቆርጦ ተነስተዋል። ዳዊትና አብረውት የነበሩት ሰዎች በአንድ ቦታ መሽገው መቀመጣቸውን ሳኦል ሲሰማ እነርሱን ለመያዝ ወዲያውኑ ሰራዊቱን አዘመተ። ዳዊት ምን እርምጃ መውሰድ እንዳለበት እንደገና ጌታን ጠየቀ። እግዚአብሔር ግን ከሳኦል እንዲሸሽ ነገረው። ምንም እንኳ የዳዊት ዓላማ የቂላን ሰዎች መታደግ ቢሆንም እነርሱ ግን ለርሱ መጠለያ ሊሆኑት እንደማይችሉ ስላወቀ ነበር እግዚአብሔር እንዲሸሽ ነገረው። ቁጥር 13 እንዲህ ይላል፣ ዳዊትና 600 የሚሆኑ ሰዎችም ተነስተው ከቂላ ወጡ፣ መሄድም ወደሚችሉበት ሄዱ። ሳኦልም ዳዊት ከቂላ እንደሸሸ ሰማ፣ ስለዚህም ከመውጣት ቀረ ይላል። እንዲህም ሲል የዳዊት ሰዎች ተበታተኑ፣ እንደ ቀድሞአቸው አንድ ላይ ሆነው በቡድን መሄዳቸውን ተው ማለት ነው። ከቁጥር 14 እስከ 16 ያለውን ደግሞ በኋላ ተመልከቱ። ዮናታን በዚህ ቃል መሰረት ለወዳጁ ለዳዊት ምን ያህል ታማኝ እንደነበርና እርሱን ለማጽናናት የተናገረውንም ልብ አድርገን በዚህ ክፍል እንመለከታለን። ቆይት ብላችሁ ከቁጥር 14 እስከ 16 ያለውን ተመልከቱ። እስቲ ቁጥር 17 እና 18 ደግሞ እናንብብ። ያባቴ የሳኦል ልጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች ሁለተኛ ሆናለሁ፣ ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በጥሻ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ ይላል። ዮናታን እንደሚናገረው ሳኦል የሚሆነውን ሁሉ ያውቃል። ያም ሆኖ ዳዊትን እየተዋጋ ነው። እንደዚያ በማድረጉ ደግሞ ሳኦል የእግዚአብሔርን ፈቃድ እየተቃወመ ነበር። ዮናታን ግን የእግዚአብሔርን ፈቃድ ለመፈጸም ይፈልጋል። ዮናታን የወሰደው እርምጃ ትልቅ ሰውነቱን ይመሰክርለታል። የዮናታን እርምጃ እርሱ ሊልቅ እኔ ግን ላንስ ይገባኛል በማለት የተናገረውን የመጥምቁ ዮሐንስን ቃል ያሳስበኛል። ዮሐንስ ምዕራፍ 3 ቁጥር 30ን በኋላ መመልከት ይቻላል። የዚፍ ሰዎችም ወደ ሳኦል ወደ ግቢያ መጥተው እነሆ ዳዊት በየሴሞን ደቡብ በኩል በኤኬላ ኮረብታ ላይ በጥሻ ውስጥ ባሉት አምባዎች በእኛ ዘንድ ተሸሽጎ የለምን አሉት ይላል። ቁጥር 19ን ልብ በሉ። ሳኦል ዳዊትን ለማጥፋት እየሞከረ ነው። የዚፍ ሰዎች ደግሞ ዳዊትን አሳልፈው እንደሚሰጡት ቃል ገብተውለታል። ሳኦልም በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላ ወገን ሄዱ። ሳኦልና ሰዎቹም ዳዊትንና ሰዎቹን ለመያዝ ከቧቸው ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ ይላል። ቁጥር 26 ሳኦል ዳዊትን ከቦታል። ፍልስጤማውያን አገሩን እንደወረሩ ተነግሮት ባይመለስ ኖሮ ያለ ጥርጥር ይይዘው ነበር። ይህ እግዚአብሔር ዳዊትን ለማዳን ስለተጠቀመበት መንገድ ያመለክታል። ብዙ ጊዜ እኛ ተጨንቀን ጠፋን ባልንበት ወቅት ወይም ሰዓት እግዚአብሔር የራሱን መንገድ አበጅቶና ሰርቶ ከዚያ ይነጥቀናል። እግዚአብሔር የተመሰገነ ይሁን። ዳዊት ለሳኦል ምሕረት ስለማድረጉ የሚናገረውን ክፍል ደግሞ ቀጥለን እንመልከት። ከምዕራፍ 25 ዳዊት ገና ሽሽት ላይ እንደነበር እንመለከታለን። ሳኦል ያለማቋረጥ እያሳደደውም ነበር። ዳዊት ከተራረኝነት ወደ እግዚአብሔር ሰውነት የተለወጠውና ሕዝቡንም ለመምራት ብቃት ያገኘው በዚህ ወቅት እንደነበር አስባለሁ። እንግዲህ አድማጮች የአንደኛ ሳሙኤል ምዕራፍ 23 ጥናታችንን እዚህ ላይ እንገታና አሁን ደግሞ በመቀጠል ወደ ምዕራፍ 24 እንሸጋገራለን። እንዲህ ይላል፣ እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ ቁጥር 1 እና 2ን ተመልከቱ። እነሆ ዳዊት በዓይን ጋንዲ ምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትንና ሰዎቹንም ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ ይላል። ዳዊት ለመደበቅ ወደ ተራራማው አገር አካባቢ ሄዷል። ሳኦል 3000 ወታደሮችን ይዞ ዳዊትን እያሳደደው ነው። በዚያ ጊዜ ዳዊት ያሉት 6000 ወታደሮች ብቻ ነበሩ። ምንም እንኳ የሁለቱ ሰራዊት ቁጥር የተመጣጠነ ባይሆንም ዳዊት ልዩነቱን የሚያስተካክለው ወታደራዊ ስልቶችን በመጠቀም ነበር። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻ በውስጠኛው ቦታ ተቀምጠው ነበር የሚለውን ቃል ደግሞ ከቁጥር 3 ላይ እናገኛለን። ወዳጆቼ ሳኦል ዳዊት ተደብቆበት ወደ ነበረበት ዋሻ ገብቷል። ጠባቂዎቹ ከውጪ በኩል ሆነው እየጠበቁት ነበር። ስለዚህም ዳዊትና ሰዎቹ እንዲሁም ሳኦል ዋሻ ውስጥ ነበሩ ማለት ነው። የሳኦል ወታደሮች ግን ከውጪ ክፍል ሆነው እሱን ይጠባበቁት ነበር። እስቲ ቁጥር 4 ደግሞ እናንብብ። የዳዊት ምሰዎች እነሆ ጠላትህን በእጅ አሳልፌ ሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ ይላል። ዳዊት ቀስ ብሎ የሳኦልን ልብስ ዘርፍ ቆረጠ። ቁጥር 5 ደግሞ እንዲህ ይላል፣ ከዚያም በኋላ እንዲሆነ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ የሚልን ቃል እናገኛለን። የልብሱ ጫፍ መቆረጡ ሳኦልን ሊያስደነግጠው እንደሚችል ዳዊት አሰበ። ይህም ደግሞ በጣም አሳዘነው። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አድርግ፣ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። አንደኛ ሳሙኤል ምዕራፍ 24 ቁጥር 6ን ይመለከቷል። ምንም እንኳ ወዳጆቼ ሳኦል እርሱን እያሳደደው ቢሆንም ዳዊት ግን እጁን በርሱ ላይ ማንሳት አልፈለገም። ለምን ትሉኝ ይሆናል። ምክንያቱም ሳኦል በእግዚአብሔር የተቀባ ነበር። በርሱ ላይ ሥልጣን ያለው እግዚአብሔር ብቻ ነው። የሚጥሉንና የሚያሳድዱንን ሰዎች ጉዳይ ለእግዚአብሔር አሳልፈን ብንሰጠው ኖሮ ምንኛ አስደናቂ ውጤትን ባየን ነበር። በሕይወታችን ዘመን ሁሉ ብዙ ጊዜ እቅድና ዓላማ እናወጣለን። እንዲህ ብሎ ስለሰደበኝ ወይም ደግሞ እንዲህ ብሎ ስለተናገረኝ እንዲያደርግበታለሁ ወይም ደግሞ እንዲህ ብዬ መልሼለታለሁ ብለን እንፎክራለን። ጉራችን መቼም ልዩ ነው። ከዚህም የተነሳ በመንፈሳዊ ሕይወታችን ስንጎድል፣ ስንወድቅና ስንላላጥ እንታያለን። ወዳጆቼ በቀል የእግዚአብሔር ነው። ሁሉን ነገር ተወት አድርገን ለእግዚአብሔር አሳልፈን እንስጠው። ብዙ ጊዜ ጉዳዩን እኛ መፍትሄ ልናበጅለት እንሞክራለን። ለእግዚአብሔር ብንተውለት ኖሮ ግን የበለጠ ይሆን ነበር። ሮሜ ምዕራፍ 12 ቁጥር 19 ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣ ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ ተብሎ ተጽፏልና ይላል። የጉዳዮቻችን ባለቤቶች እኛው ራሳችን ከሆን በእምነት እየተመላለስን አይደለንም ማለት ነው። በእግዚአብሔር አልታመንበትም ማለት ነው። በሌላ አነጋገር ጌታ ሆይ እኛ በምንፈልገው ሁኔታ ይህን ችግር ትፈታልናለህ ብለን አናምንም። ስለዚህ ለራሳችን ችግር እኛ ራሳችን መፍትሄ እንሰጣለን ማለታችን ነው። ዳዊት ግን ጉዳዩን ለእግዚአብሔር ሰጠ። ወዳጆቼ የንጉሡን ልብስ ዘርፍ በመቅደዱ ወይም በመቁረጡ ዳዊት አዝኗል። ንጉሡን መሳቂያ መሳለቂያ አድርጎታልና ሕሊናው እየረበሸው ነው። ቁጥር 7 ደግሞ እንዲህ ይነበባል፣ ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ ይላል። ከዳዊት ሰዎች አንዳንዶቹ ሳኦልን በጣም ይጠሉት ነበር። ከዳዊት ፈቃድ ቢያገኙ ኖሮ በደቂቃዎች ውስጥ ወዲያውኑ ባጠፉት ነበር። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ፣ ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣ ዳዊትም ወደ ምድር ተጎንብሶ እጅ ነሳ የሚልን ቃል ከቁጥር 8 ላይ እናነባለን። ምንም እንኳ ወዳጆቼ ዳዊት ለሳኦል ስብዕና ደንታ ባይኖረውም ለንጉሥነት ሥልጣኑ ግን ከፍተኛ ከበሬታ እንደነበረው መመልከት ይቻላል። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉን ሰዎች ቃል ለምን ትሰማለህ? ኖ ዛሬ በዋሻ ውስጥ እግዚአብሔር በእጅ አሳልፎ እንደ ሰጠ ዐይን አይታለች። አንተንም እንድገል ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውል የሚልን ቃል ደግሞ ከቁጥር 9ና 10 ላይ እንመለከታለን። እርሱን የመግደል ፍላጎት እንደሌለው ዳዊት ለሳኦል በተግባር አሳይቶታል። ሰዎች ግን ዳዊት ሊገለው እንደሚፈልግ ለሳኦል ነግረውት ነበር። ሆኖም እውነቱን መደበቅ አልተቻለም። ወዳጆቹም ሆኑ ጠላቶቹ ዳዊትን በተሳሳተ መንገድ ተረድተውታል። ለሳኦል ባሳየው ምሕረት ምክንያት ንጉሡን ለመግደል ዓላማ እንደሌለው በቂ ማረጋገጫ መሆን ይችል ነበር። ዳዊት አብሮት እየተነጋገረ ያለ ሳኦል ማልቀስ ጀመረ። እንዲህም ሆነ ቁጥር 16 እና 17ን ተመልከቱ። ዳዊት ይህን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ዳዊት ሆይ ይህ ድምጽህ ነውን አለ። ሳኦልም ድምጹን ከፍ አድርጎ አለቀሰ። ዳዊትን አለው እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ ብሎ መለሰለት። ቀጥሎ ደግሞ ዳዊት የተናገረውን አስገራሚ ቃል እንስማ። አሁንም ነው አንተ በርግጥ ንጉስ እንድትሆን የእስራኤልም መንግስት በእጅ እንድትጸና እኔ አውቃለሁ የሚልን ቃሉን ደግሞ ከቁጥር 20 ላይ እናነባለን። ወዳጆቼ ከሳውል አንደበት እንዲህ ያለ ቃል መስማቱ በጣም የሚገርም ነው። ዳዊት የተናገረው ሁሉ እውነት እንደሆነ ሳውል አምኗል። ሊገለው ሲችል ምህረት ስላደረገለትም ልቡ ተነክቷል። አንድ ቀን ዳዊት የእስራኤል ንጉስ እንደሚሆን አንድ አይነት ግንዛቤ ማድሮበታል። ከቁጥር 21 እስከ 22 ያለውን ደግሞ አብረን እንመልከት። አሁን እንግዲህ ከኔ በኋላ ዘሬን እንዳትቆርጥ ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ፣ ዳዊትና ሰዎቹም ወደ አምባው ወጡ ይላል። ንግግር ከተለዋወጡ በኋላ ሳኦል ወደ ቤቱ፣ ዳዊት ደግሞ ወደ ዋሻው ሄደ። አሁንም ቢሆን ዳዊት ሳኦል ላይ እምነት አልነበረውም። አንድ ቀን እርሱን ከማጥቃት እንደማይመለስ ያውቃል። በዚህ ወቅት ሳኦል ካጋንንት ተጽዕኖ በታች እንደነበረ አስባለሁ። ክፉ መንፈስ ያሰቃየው እንደነበርም ተነግሮናል። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የአንደኛ ሳሙኤል ምዕራፍ 24 ጥናታችንን በዚህ ላይ እናበቃና አሁን ደግሞ ቀጥለን የምዕራፍ 25ን ትምህርት ጊዜው በፈቀደልን መጠን እንመለከታለን። እዚህ አንደኛ ሳሙኤል ምዕራፍ 25 አብይ ሐሳቡ የሳሙኤል መሞትና ዳዊት ከአቢጊያ ጋር ስለመገናኘቱ የሚል ይሆናል። ልብ በሉ፣ ቶሎ ቶሎ ጻፍ አድርጉ። አብይ ሐሳቡ የሳሙኤል ሞትና ዳዊት ከአቢጊያ ጋር ስለመገናኘቱ የሚል ይሆናል። አድማጮቼ ይህ ምዕራፍ ስለ ሳሙኤል ሞት ይናገራል። ዳዊት ከናባልና ከአጊቢያ ጋር በድንገት ተገናኝቷል። በአቢጊያ ዲፕሎማሲያዊ ጥረት ምክንያት ዳዊት በችኮላ ተነሳስቶ ናባልንና አብሮት የነበሩትን ሰዎች ከመግደል ተቆጥቧል። አቢጊያ መልከ መልካምና የናባል ባለቤት ናት። አስተውሉ፣ አቢጊያ መልከ መልካምና የናባል ባለቤት ናት። ናባል ሌሊቱን ሲጠጣ ካደረ በኋላ ሞቷል። ስለዚህም ዳዊት ሚስት እንድትሆነው አቢጊያን ወሰዳት። አቢጊያ በዳዊት ሕይወት ከፍተኛ አስተዋጽኦ አድርጋለች። እስቲ ከዚህ ቀጥለን የሳሙኤልን ሞት ስለሚያወሳው ክፍል እንመልከት። አንደኛ ሳሙኤል ምዕራፍ 25 ቁጥር 1ን ተመልከቱ። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት፣ በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ ይላል መጽሐፍ ቅዱስ። ስለ ሳሙኤል የሚናገረው በጥቂቱ ነው። ባጭሩ ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት በማለት ነው የሚደመድመው። ሳሙኤል ታላቅ የእግዚአብሔር ሰው ለመሆኑ ምንም ጥርጥር የሌለበት ጉዳይ ነው። በመሳፍንት ዘመንና በነገስታት ዘመን መካከል መሸጋገሪያ ድልድይ ሆኗል። ልብ በሉ፣ ሳሙኤል በመሳፍንት ዘመንና በነገስታት ዘመን መካከል መሸጋገሪያ ድልድይ ሆኖ አገልግሏል። የመጨረሻው መስፍንና ሳሙኤል ማለቴ ነው። የመጨረሻው መስፍንና የመጀመሪያው ነቢይ ሳሙኤል ነው ማለት ነው። እንደገና ልድገምላችሁ። የመጨረሻው መስፍንና የመጀመሪያው ነቢይ ሳሙኤል ነው። እርግጥ ነው ከሳሙኤል በፊትም ወገኖቼ ብዙ ነቢያት ተነስተዋል። ይሁን እንጂ ከብሉይ ኪዳን አንስቶ እስከ አዲስ ኪዳን ዘመን ድረስ የሚዘልቅ ቀጣይ የነብይነት ስልጣን የነበረው የመጀመሪያው ነብይ ግን ሳሙኤል ነበር። ይህንን ቃል እንደገና ልድገምላችሁ። ከብሉይ ኪዳን አንስቶ እስከ አዲስ ኪዳን ዘመን ድረስ የሚዘልቅ ቀጣይ ቀጣይ የነብይነት ስልጣን የነበረው የመጀመሪያው ነብይ ሳሙኤል ነበር። ሳኦል በጭከና ተነሳስቶ ዳዊትን እንዳጠቃ ሳሙኤል ከፍተኛ አስተዋጽኦ አድርጓል። በሳኦልና በዳዊት መካከል የነበረው ውጥረት እንዲረግብ ያደረገው ሳሙኤል ነበር። ሳሙኤል ከሞተ በኋላ ዳዊት በጣም ርቆ ወደ ምድረ በዳ ሄደ። እንዲያውም ኤልያስ ከኤልዛቤል ፊት ርቆ ከሄደው በላይ ነበር ወደ ምድረ በዳ የኮበለለው። ዳዊትና አቢግያን ስለሚያወሳው ክፍል ደግሞ ቀጥለን እንመልከት። ዳዊት ትልቅ ሰው የመሆኑን ያህል ሰዎች በሚገባ የተረዱት አይመስልም። በሚገባ ስላልተረዱትም በማያውቁት ነገር ይፈረዱበት። የዳዊት ስም ሲነሳ ቶሎ ብሎ ወደ አይምሯቸው የሚመጣው መግደልና ማመንዘሩ ነው። አንዳንዶቹም ዳዊት ይህን ሁሉ ኃጢአት እየፈጸመ እንዴት እግዚአብሔር እንደ ልቤ የሆነ ሰው በማለት ሊመሰክርለት ቻለ ሲሉ ይጠይቃሉ። ይህንን ጥያቄ ለመመለስ እንሞክራለን። ይሁን እንጂ ጥያቄያችንን ማነጣጠር ያለበት የእግዚአብሔር ምርጫ ላይ ሳይሆን የዳዊት ባህሪና ማንነት ላይ መሆን አለበት። እዚህ ላይ ልብ በሉ ወገኖቼ፣ ጥያቄያችንን ማነጣጠር ያለበት የእግዚአብሔር ምርጫ ላይ ሳይሆን የዳዊት ባህሪና ማንነት ላይ መሆን አለበት። ብዙ ጊዜ ዳዊትን ሲተቹ የምንመለከተው ሰዎች ታናናሾች ናቸው። ዳዊት በቅዱሳት መጻሕፍት ከምንመለከታቸው ታላላቅ ገጸ ባህሪያት አንዱ ነው። እርሱን ባወቅነው መጠን እንወደዋለን። የእርሱን ያለ ጨዋነትና ቅንነት ያለው ሰው አላውቅም እኔ። የተወለደውም በቤተልሔም ከይሁዳ ወገን እሴይ ከሚባል የገጠር ሰው ነበር። እረኛ ሆኖ አደገ። አንድ ቀን ግን ሕይወቱን የሚለውጥ ነገር ተደረገ። ሰዎች አልፈውት ነበር፣ እግዚአብሔር ግን ወዳጆች ያላለፈውም፣ ምክንያቱም እግዚአብሔር ልቡን ያውቃልና ነው። እግዚአብሔር የሰውን ውጫዊ ማንነት ብቻ አይመለከትም። እግዚአብሔር የዳዊትን ልብ ያውቃል። የወደፊቱ የእስራኤል ንጉሥ እንዲሆን በሳሙኤል ተቀብቶ ነበር። ጎልያድን ገድሏል። ዝማሬን በተመለከተም ታላቁ የእስራኤል ዘማሪ ተብሏል። መዝሙሮቹ በብዙ ቋንቋዎችም ተተርጉሟል። በብዙ ሕዝብ ይዘመራሉ። ለመሆኑ መዝሙር 23 የመሰለ ጣፋጭና ውብ መዝሙር ገጥሟችሁ ያውቃልን? እውነቴን ነው የምላችሁ፣ መዝሙር 23ን የመሰለ ጣፋጭና ውብ መዝሙር አጋጥሟችሁ ያውቃልን? ዳዊት ሜልኮል የምትባለውን የንጉሡን የሳኦልን ልጅ አግብቷል። የንጉሡ ልጅ ዮናታንም የቅርብ ጓደኛው ነበር። ዳዊት ሸፍቷል። ሰዎችን አሰባስቦ በየዱሩና በየጫካው መኖር ጀመረ። ከዚያ በኋላ የእስራኤል ንጉሥ ሆነ። ቆይቶ ደግሞ የገዛ ልጁ ጠላት ሆኖ ተነሳበት። ስለዚህም ዙፋኑን ትቶ እንደገና ተሰደደ። ልጁ ሰለሞን በነገሰበት ጊዜ ዳዊት በሕይወት ነበር። እንግዲህ የተከበራችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።